ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እግዚአብሔር አምላካችን ወገኖቼ በየለቱ በየደቂቃውና በየሰኮንዱ ከአይኑ እይታ ሳያርቀን ደግፎንና ጠብቆን ከቁጥር ሳያጎለን ዛሬን ደግሞ እንድንበቃ ፈቃዱ ሆኗል። አዎ የእግዚአብሔር ክንድ ለኔና ለናንተ ተዘርግታለች፣ ምሕረቱም ደግሞ ለኔና ለናንተ በስታለች። ሃሌሉያ። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ተከታታዩን የመጽሐፈ መሳፍንት ጥናታችንን ከምዕራፍ 6 አብረን እስከ ቁጥር 27 ድረስ ያለውን እንመለከታለን። ዛሬውን ዝግጅታችንን በዚህ ዝማሬ እንጀምራለን። ሰውኔ ቢጎዳ በስውር በአሜት ሱም ባይራራልኝ በጭንቃ ሊብርግ ይቅብ የውሉን መልሼ መባረክ እንደምን ይቻላል ከልቤ ይመረክ ይቅርብ የውሉን መልሼ መባረክ እንደምን ይቻላል ከልቤ መመረክ ይቅርብዬ ሁሉን መልሼ መባረክ እንደምን ይቻላል ከልቤ መመረክ ጌታ ሆይ ጌታ ሆይ ጌታ ሆይ አስተምረኝ አንተ ጌታ ሆይ ጌታ ሆይ ጌታ ሆይ አስተምረኝ አንተ ይቅርልማ
ናመስግን። እግዚአብሔር አባታችንና አምላካችን ሆይ ንሆ ደግሞ ጌታ ሆይ ለዚህ ችለት እንድንበቃ ፈቃድህ ሆኖ በፊትህም እንድንገኝ ይህንን ቸርነት አድርገህልናልና አብዝተን እናመሰግንሃለን። ጌታችንና መድኃኒታችን ሆይ ቀጥለልን ማር ያለውን ቃልህን ደግሞ ተገኝተ እንድትባርክልን ለምናሃለን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ስትል ስማን አሜን። አድማጮች ባለፈው ክፍለ ጊዜ ከመጽሐፈ መሳፍንት የምዕራፍ 5ን ትምህርት ማጠናቀቃችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን ደግሞ ጌታ ረድቶን አብረን የምንመለከተው ከመጽሐፈ መሳፍንት ቀጣዩን ምዕራፍ 6ን ይሆናል። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና መጽሐፈ መሳፍንት ምዕራፍ 6ን አውጡ። የዚህ የመጽሐፈ መሳፍንት ምዕራፍ 6 አብይ ሐሳቡ እስራኤላውያን ለአራተኛ ጊዜ ከእውነት መንገድ መሳታቸው፣ እግዚአብሔር በጌዴዮን አማካይነት እስራኤልን አዳነ የሚሉት ይሆናል። አብይ ሐሳቡን አንድ ጊዜ ልድገምላችሁ። እስራኤላውያን ለአራተኛ ጊዜ ከእውነት መንገድ መሳታቸው፣ እስራኤላውያን ለአራተኛ ጊዜ ከእውነት መንገድ መሳታቸው፣ እግዚአብሔር በጌዴዮን አማካይነት እስራኤልን አዳነ የሚሉትን ሐሳቦች ወይም ደግሞ አበይት ጉዳዮችን ያካትታል። እንግዲህ ለጥናታችን ያመች ዘንድ ከመጽሐፈ መሳፍንት ምዕራፍ 6 እስከ 8 ያለውን አብረን አንድ ላይ እንመለከታለን። ትምርቱ የተያዘ ነው ለማለት ፈልጌ ነው። መሳፍንት ምዕራፍ 6 እስከ 8 ያለውን አብረን ነው አንድ ላይ የምናጠናው። ቀጥሎ የተነሳው መስፍን ደግሞ ጌዲዮን ነው። በምዕራፍ 6 ለዚሁ ሥራ ሲጠራ እንመለከታለን። ምዕራፍ 7 ደግሞ እግዚአብሔር በታላቅ ኃይል እንደተጠቀመበት ይናገራል። አስተዋላችሁ? በምዕራፍ 6 ለዚሁ አገልግሎት ሲጠራ ነው የምንመለከተው ጌዲዮንን። በምዕራፍ 7 ውስጥ ደግሞ እግዚአብሔር በታላቅ ኃይል እንደተጠቀመበት እንመለከታለን። ምንም እንኳን ከመሳፍንቶች ሁሉ የሚበልጥ ነበር ለማለት ባይቻልም የሚያስደንቁ ነገሮች የነበሩት መስፍን ነበር ማለት ይቻላል። ጌዲዮን ማለት ነው። እውነቱን እንናገር ከተባለ ከነርሱ አንዱም እንኳን ታላቅ ሰው አልነበረም። እያንዳንዳቸው እዚህ ግቡ የማይባሉና ታናናሽ ለምንም ነገር ይበቃሉ ተብሎ የማይታሰቡ ሰዎች ነበሩ። አንዳንዶቻቸው በጉልህ የሚታይ ደካማ ጎን ነበራቸው። ሆኖም በዚያው ደካማ ጎናቸው እግዚአብሔር ተጠቅሞባቸዋል። ለመጻፈ መሳፍንት መሰረት ሊሆኑን የሚችሉ አንዳንድ ዋና ዋና ጉዳዮች ማንሳት ፈልጋለሁ። አንዳንድ ሰዎች የመሳፍንት ታሪክ አቀኛ ታሪክ መሆኑን በተመለከተ ለብዙ ዓመታት ሲከራከሩ ቆይቷል። ዓለማዊው ታሪክ ስለነዚህ ሰዎች የሚናገረው ስለሌለው በታሪኩ ተፈጸሙ የተባሉት ሁኔታዎች ጨርሶ ሐቅ የጎደላቸው ናቸው ይላሉ። ታሪካቸው በዚህ ዘመን ተፈጸመ ለማለት ወይም ለታሪካቸው መፈጸሚያ የሚሆን መድረክም ነበር ለማለት አንችልም ይሉናል። ይሁን እንጂ አርኪኦሎጂ ወይም ደግሞ የስነ ምድር ቆፋሪዎች ካደረጉት ምርምር እንደነ ቤርኒ ሞልተን ብሪስቲድና ሌሎች ታላላቅ የሙያ ባለቤቶች ካደረጉት ጥናት የተነሳ ይህ ሐሳብ ተለውጧል። ወዳጆቼ በአሁኑ ጊዜ ግብጽ ከዓለማችን ከደካማ መንግስታት ምድብ እንደምትፈረጅ አውቃለሁ። በአንድ ወቅት የዓለማችን ገናና መንግስት ነበረች። ይሁን እንጂ ይመራት የነበሩት ፈርዖኖች ደካማ በመሆናቸው አግሪቱም እንዲሁ ደካማ ሆናለች። ከዚህም ሌላ የውስጥ ችግሮችም ነበሩባት። እንግዲህ ይህ ሁሉ በአንድነት ተደማምሮ ነበር ቅኝ ተገዢ የነበሩ አገሮች ቀስ በቀስ ከጇ እንዲወጡ ምክንያት ይሆነላቸው። ከቀይ ባህር በስተምስራቅ ከሙት ባህር በስተደቡብ የነበሩ ዘላን ህዝቦች ከያቅጣጫው ግብጽን መክፋት ጀምሯል። እንዲሁም ያደረጉት በመድራቸው ድርቅ ስለነበር ነው። ለብዙ ዓመታት ሲራቡ ኖሩ። ስለዚህም እነዚህ በበረሃ የሚኖሩ ዘላን ህዝቦች የእስራኤልን ድንበር ዘልቀው መግባት ጀመሩ። ሚዳናውያን አማሌቃውያን ድንበር ጥሰው ከሚመጡ ዘላን ህዝቦች ጥቂቶቹ ናቸው። ሲቀጥለን የጌዲዮንን ታሪክ እንመልከት። መሳፍንት ምዕራፍ 6 ከቁጥር 1 እስከ 2 ያለውን ተመልከቱ። የእስራኤልም ልጆች በእግዚአብሔር ፊት ክፉ ሥራ ሠሩ። እግዚአብሔርም በሚዲያም እጅ 7 ዓመት አሳልፎ ሰጣቸው። የሚዲያምም እጅ በእስራኤል ላይ ጠነከረች። ከሚዲያምም የተነሳ የእስራኤል ልጆች በተራራ ላይ ጉድጓድና ዋሻ ምሽግም አበጁ ይላል። ተመልከቱ እንግዲህ አማሌቃውያንና ሜዶናውያን ዘራፊዎች አደጋጣዮች ነበሩ። እህልና ሌሎች አስፈላጊ ነገሮችን በመዝረፍ ነበር የሚኖሩት። ቤተሰባቸውንና ያላቸውን ነገር ሁሉ ይዘው ነበር ከስፍራ ስፍራ የሚንቀሳቀሱት። በየደረሱበት ሁሉ ድንኳኖቻቸውን ይተክላሉ። በዚህ ቦታ ቁጥራቸው ምን ያህል እንደሆነ አልተጠቀሰም። ይህም የሚጓዙት ተበታትነው ስለነበር ለመቁጠር አዳጋች በመሆኑ ይሁን እንጂ በጣም ብዙ እንደነበሩ መረዳት ይቻላል። ባመጣጣቸው ህዝቡ በጣም ይደነግጣል። የእስራኤል ልጆች ሸሽቶ በዱርና በዋሻዎች ይኖሩ ነበር። ሌላው ቀርቶ በመሳፍንት ዘመን እንኳን እስራኤላውያን በዋሻዎች ለመኖራቸው አጥጋቢ ማስረጃዎች ተገኝተዋል። አሁንም ያው የተለመደው ታሪክ ሲደገም እንመለከታለን። በዲቦራ አስተዳደር ዘመን እግዚአብሔር እስራኤላውያንን በጣም ባርኳቸው ነበር። እንደገና ኃጢአት በማድረጋቸው እግዚአብሔር በሜዶናውያን እጅ አሳልፎ ሰጣቸው። የባርነቱ ቀንበር ሲከብድባቸው ወደ እግዚአብሔር ደግሞ መጮህ ጀመሩ። እስቲ ቁጥር 5ን እንመልከት። እንስሶቻቸውንና ድንኳኖቻቸውን ይዘው በብዛት እንዳንበጣ ሆነው ይመጡ ነበር። ለእነርሱና ለግመሎቻቸው ቁጥር አልነበራቸውም። ምድሪቱንም ያጠፉ ዘንድ ይመጡ ነበር ይላል። ሜዶናውያን ሁልጊዜም እስራኤልን ለማጥቃት ነበር የሚመጡት። የሚመጡትም እንዳንበጣ ብዙ ሆኖ ነበር፣ ቁጥር አልነበራቸውም የሚለው ቃል ማንንም እንዳልቆጠራቸው ለማመልከት ነው። ተበታትነው በብዛት እየተመሙ ስለሚወጡ ማንንም ሊቆጥራቸው አይችልም። እስራኤል መልካም ሰብል እንደነበራት ሜዶናውያን አይተዋል። ስለዚህም ለራሳቸውና ለእንስሶቻቸው የሚሆን ምግብ ዘርፈው ማከማቸትን ይፈልጋሉ። የምናሴ ነገድ ማለትም የጌዲዮን ነገድ የኤስድሮን ሜዳ ባለበት ስፍራ ነበር የሰፈረው። ኤስድሮን ወደፊት የአርማጌዶን ጦርነት የሚደረግበት ስፍራ እንደሚሆን ይታሰባል። ምንም እንኳን ወዳጆቼ የነበሩት በሜዳማ ስፍራ ቢሆንም ሜዶናውያን ሲመጡባቸው እስራኤላውያን በየዋሻው መቅበዝበዝ ነበረባቸው። ጥለው የሄዱትን ሰብላቸውን ሁሉ ዘርፈው ይወስዱባቸዋል። ይህን ደግሞ ከቁጥር 7 እስከ 10 ባለው ስፍራ ላይ ተመልከቱ። እስራኤላውያን ያጉረመረሙና የተነጫነጩ ነበር። በዚህ ክፍል እንደምንመለከተው እግዚአብሔር ግን ምሕረቱንና ቸርነቱን አበዛላቸው። ነብይ መጥቶ በእንደዚህ አይነት ሁኔታ እንዲገኙ ምክንያት ስለሆናቸው ነገር አስታወቃቸው። ወደ እግዚአብሔር ጮሁ፣ እግዚአብሔርም ሌላ ዳኝን ላከላቸው። እግዚአብሔር በደላቸውንና ውድቀታቸውን አይቶ አልፈረደባቸው። ዛሬም እንዲሁ ነው። ከርሱ ስንጠፋና ስንሸሽ፣ ስንበድል፣ ስንባዝን፣ እንደገና ደግሞ ወደ እርሱ ምሕረትን ሽተን ስንቀርብ እግዚአብሔር የምሕረት እጆቹን ዘርግቶ ተመለሽ ልጄ፣ ተመለስ ልጄ ይለናል። እግዚአብሔር የተመሰገነ ይሁን። ቀጥለን ደግሞ ጌዲዮን ስድስተኛ መስፍን ስለመሆኑ የሚናገረውን ክፍል እንመልከት። ወገኖቼ በዚህ ወቅት በጣም አስገራሚ በሆነ ሁኔታ እግዚአብሔር ለጌዲዮን ተገለጠለት። ስለዚህ ሁኔታም ሲያመለክትም የእግዚአብሔርን መልአክ መጥቶ በኦፍራ ባለችው በኤብኤዝራዊው ለዮአስ በነበረችው ባድባሩ ዛፍ በታች ተቀመጠ። ልጁም ጌዲዮን ከሚዲያማውያን ለመሸሸግ በወይን መጥመቂያው ውስጥ ስንዴ ይወቃ ነበር ይላል መሳፍንት 6 ቁጥር 11ን በኋላ ተመልከቱ። ይህንን ታሪክ ወዳጆቼ ልብ ብላችሁ እንድትከታተሉ ፈልጋለሁ። አሁን ያነበብነው ክፍል ልዩ በሆነ ሁኔታ ወይም በሚያስገርም አይነት መንገድ አይደለም ጌዲዮንን የሚያስተዋውቀን። ምን ያደረገ እንደነበር ታውቃላችሁ? በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። ይህ የወይን መጥመቂያ በታሪክ ውስጥ አብይ ስፍራ አለው። ከወይን እርሻው ወይኑን አምጥተው ለመጥመቅ እንዲያመቻቸው በዚያ ዘመን የወይን መጥመቂያ የሚሰራው ከኮረብቶች ግርጌ ነበር። በከፍተኛ ስፍራ የሚገኙትን የወይን ፍሬዎች በኮረብታው ግርጌ ወዳለ ዝቅተኛ ስፍራ ተሸክመው ይወስዷቸዋል። በአንጻሩ እህል የሚወቃው በኮረብታው ጫፍ ላይ ነበር። እንዲህ የሚደረገው ነፋሱ ገለባውን እንዲወስደው ነው። አሁን ግን ከኮረብታው ግርጌ ሆኖ ጌዲዮን እህል ሲወቃ እንመለከታለን። ታሪኩ ቲያትር ወይም ደግሞ ድራማን ይመስላል። ያ ቦታ የወይን መጥመቂያ እንጂ የእህል መውቂያ አይደለም። ይህ ሰው በእንዴት አይነት ስጋት ውስጥ እንዳለ በአይነ ሕሊናችሁ ይታያችኋልን? ለምን ወደ ኮረብታው ጫፍ መሄድ አልፈለገም? ምክንያቱም ሚዳማውያን ስለፈራ ነው። ስለዚህ ይህ ሰው ወደ ኮረብታው ጫፍ መሄድ ያልፈለገበት ምክንያት ሚዳማውያን ስለፈራ ነው። እህል እየወቃ እንደሆነ ሚዳማውያን እንዲያውቁ አልፈለገም። ስለዚህ በእንዴት አይነት መሳቀቅ ውስጥ እንደነበር መገመት ይቻላል። በዚያ ወቅት ባለው ስፍራ ግን ምንም ነፋስ አልነበረም። እህሉም ቢያዘራው እንኳ ነፋስ ስለሌለ ገለባውን አያበነውም። ጌዲዮን ወዳጆቼ በእንደዚህ አይነት ሁኔታ ነበር ፈርቶና ተሳቆ የሚኖረው። እግዚአብሔር ግን በዚህ ሰው ተጠቀመበት። እስቲ ቁጥር 12ን እንመልከት። አንተ ጽኑ ኃያል ሰው፣ እግዚአብሔር ካንተ ጋር ነው አለው። እዚህ ጊዜ ነበር እንግዲህ የእግዚአብሔር መልአክ ተገልጦ ይህንን የተናገረው። ጌዲዮንን ጽኑና ኃያል በማለት መጥራቱ የሚያስገርምና የሚያስቅ አይደለምን ወዳጆቼ? እስቲ ጥቅሱን አንድ ጊዜ ደግሜ ላንብብላችሁ። ቁጥር 12ን ተመልከቱ። መጽሐፍ ቅዱስ ያዛችሁ፣ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው መልአኩ ተገልጦ። ይሄ ታዲያ ከምንመለከተው ወይም ደግሞ እየተማርን ካለነው ከጌዲዮን ታሪክ ጋር ይሄድልናልን? እስቲ ታሪኩን ቀጥለን እንመለከታለን። ጌዲዮን ፈርቶ በአንድ ቦታ ተሸሽጎ እህል ሲወቃ ነው የምንመለከተው። የእግዚአብሔር መልአክ ደግሞ ተገልጦ ምን ይለዋል? ጽኑ ነህ፣ ኃያል ሰው ነህ ይለዋል። እግዚአብሔር ወዳጆቼ ያነጋገር ለዛ አለው። ይሁን እንጂ መጽሐፍ ቅዱስ በቁም ነገሮች የተሞላ መጽሐፍ ነው። መጽሐፉ የተጻፈው በኃጢአት ለጠፋው የሰው ልጅ ሲሆን መፍትያ አድርጎ የሚያቀርበውም የእግዚአብሔርን ደህንነት መንገድ ነው። እግዚአብሔር ታላቅ ቅዱስና ልዑል መሆኑን ይናገራል። ይሁን እንጂ እግዚአብሔር ያነጋገር ለዛ እንዳለው መዘንጋት የለብንም። መጽሐፍ ቅዱስ ደረቅና ሰልቺ የሚሆንብንም ይህን ሐቅ በመዘንጋታችን ነው። ጌታ ኢየሱስ ወዳጆቼ እንዲሁ ያነጋገር ለዛ ነበረው። አንድ ጊዜ ፈሪሳውያንን እናንተ ውሮች መሪዎች ትንኝን የምታጠሩ ግመልንም የምትጡ አላቸው። ማቴዎስ 23 ቁጥር 24ን ተመልከቱ። ግመል በጣም ትልቅና ግዙፍ እንስሳ ነው። እነዚያ የሃይማኖት መሪዎች ግን ግመልን ለመዋጥ የሚያደርጉ ሙከራ ምን ያህል አስቂኝ እንደሆነ መገመት ይቻላል። አንዳንድ ጊዜ እግዚአብሔር አስቂኝ ነገሮችን እንደሚናገር መቀበል አለብን። እንደምናውቀው ጌዲዮን ፈሪና ድንጉጥ ነው። ግን ጌዲዮንን ጽኑና ኃያል ሰው በማለት ጌታ መጥራቱ አስቂኝ ሊሆን ይችላል። ቅድም እንደተናገርኩት ማለት ነው። ጽኑና ኃያል ሰው የሚለው አነጋገር ጌዲዮንን የሚመለከት ሊሆን አይችልም። ስለዚህም መልአኩ ቀረበና ጽኑና ኃያል ሰው በማለት ሲጠራው ጥሪው ለሌላ ሰው እንደሆነ ሳያስብ አይቀርም። ጌዲዮን አይኖቹም ያንን ሰው ፍለጋ ሳይንከራተቱ አልቀሩም። ምናልባትም ወደ መልአኩ ዞር ብሎ ማ እኔ ሳይለው አልቀረም። እንዲያውም እህል በመውቃት ላይ ያለውትን እኔን ፈሪውን ነው ጽኑና ኃያል ሰው የምትለኝ ሳይለው አይቀርም። አሁን ግን እግዚአብሔር ሕዝቡን እንዲያድን ጠርቶታል። ሽንፈትና የበታችነት መንፈስ የሚሰማው ቢሆንም እግዚአብሔር ግን ሊጠቀምበት ፈልጓል። መሳፍንት ምዕራፍ 6 ቁጥር 13ን በኋላ ተመልከቱ ወዳጆቼ። በዚህ ጊዜ ጌታ ከጌዲዮን ጋር እንጂ ከእስራኤል ጋር እንደሆነ አልነበረም የተናገረው። በእርግጥም በእስራኤል ኃጢአት ምክንያት እግዚአብሔር አብሯቸው አልነበረም። እግዚአብሔር ካንተ ጋር ነው ነበር ያለው። ይሁን እንጂ እግዚአብሔር ከእርሱ ጋር እንደሚሆን ጌዲዮን ማሰብ አልቻለም። በአባቶቻችን ዘመን እንደ ተደረጉ የሚነገርላቸው ታምራት ሁሉ ዛሬ የት አሉ በማለት ይጠይቃል። እግዚአብሔር እስራኤልን እንደ ተወ ነበር የሚያምነው። በዚህ ደግሞ እንደ ማንኛችንም ሁሉ ተሳስቷል። እነርሱ እግዚአብሔርን ተውት እንጂ እርሱ አልተዋቸውም። ይህ ሰው በአእምሮዬም ሆነ መንፈሳዊ ይዞታው መልካም ሁኔታ ላይ አይደለም። ችግሩ የበታችነት ስሜት የሚያጠቃው መሆኑ ብቻ ሳይሆን ተጠራጣሪ ደካማና ፈሪ ሰው ነበር። ይህ ጌዲዮን የሚባል ሰው ይህን ይመስላል ወዳጆቼ። ይሁን እንጂ እግዚአብሔር ለሥራው የጠራውም ይህንኑ ሰው ነበር። ዛሬም አንዳንዶቻችን ራሳችንን ለእግዚአብሔር የማንበቃ አድርገን እንቆጥር ይሆናል። እግዚአብሔር ግን ሊጠቀምብን ከፈለገ ማን ይከለክለዋል? እስቲ አለፍ ብላችሁ ምዕራፍ 6 ቁጥር 14ን ተመልከቱ። እግዚአብሔርም ወደ እርሱ ዞር ብሎ በዚህ በጉልበት ይሂድ እስራኤልንም ከሚዲያም እጅ አድን እነሆ ልኬሃለሁ አለው። ለጌዲዮን የተሰጠው ጥሪ ወዳጆቼ ይህ ነበር። ይህ ሰው ደግሞ ፈሪ ልብ ነበረው። እኔ ለእግዚአብሔር የማልበቃ ሰው ነኝ እያለ ይጨነቅ ነበረ። ከጠላቶቹም ለመሸሸግ ደግሞ ይህ ስፍራ እንደ ተቀመጠና እህል እንደሚወቃ ቅድም ተመልክተናል። ድፍረትን የሚጠይቅ ጥሪ ነው የእግዚአብሔር ጥሪ። በጣም የሚገርመው ደግሞ እስከዚህ ጊዜ ድረስ እንኳ ጌዲዮን የተናገረውን ገና በእምነት አለመቀበሉ ነው። እስቲ ራሱ ጌዲዮን የተናገረውን እንመልከት። እርሱም ጌታ ሆይ እስራኤልን በምን አድናለሁ? ወገኔ ከምናሴ ነገድ ከሁሉ ይልቅ የተጠቃ ነው፣ እኔም በአባቴ ቤት የሁሉ ታናሽ ነኝ አለው። መሳፍንት 6 ቁጥር 15ን ይመለከቷል። እስቲ አሁን ደግሞ ስለ ራሱ የነበረውን አመለካከት እኔ መቼም እንዲህ አይነቱን ትልቅ ሥራ ከእኔ እንደማጠብቅ አምናለሁ። ምክንያቱም እኔ እኮ እስራኤላዊ ነኝ። እስራኤላዊ ደግሞ ከሚዲያማውያን ጫማ በታች እየተረገጡ ያሉ ሕዝብ እንደሆኑ ታውቃለህ ነበር ያለው። የግብፃውያን ባሪያዎች መሆን አስከፊ ነገር ነው። የዘላኖቹ ሚዲያማውያን ባሪያ መሆን ደግሞ ምን ያህል አስከፊ ሊሆን እንደሚችል መገመት ይቻላል። እና እኮ ባሪያዎች ነን። ከኮረብታው ግርጌ ተደብቄ ስንዴ ስወቃ እያየኝ እኔን ለእንዲህ ዐይነቱ ታላቅ ተግባር ትጠራኛለህን? በዚህ ላይ ደግሞ ከምናሴ ነገድ ነኝ። የምናሴ ነገድ ደግሞ በታላቅ ሥራውና በጀግንነቱ የታወቀ አይደለም። ከምናሴ ነገድም የኔ ዘር ታናሽ ነው። ከቤተሰቤ ሰዎች መካከል እኔ እዚህ ግባ የማልባል ደካማ ነኝ። ስንት ብርቶችና የተሻሉ ሰዎች ባሉበት አገር እኔን መጥራት ስህተት ይመስለኛል ማለቱ ነበር። በጣም ታናሽና ደካማ ስለሆነ እግዚአብሔር ይጠቀምብኛል በማለት አላሰበም። ይህ ሰው በሷስተሳሰብ ሲታይ ትክክል ይመስላል። ወገኖቼ ትልቁ ችግራችን በጣም ትልቅና አስፈላጊ ሰዎች ስለሆን እግዚአብሔር ይጠቀምብናል ብለን ማሰባችን ነው። እግዚአብሔር የሚጠቀመው ግን በደካማ ሰዎች ነው። አይመስላችሁምን? ከአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 6 እስከ 7 የምንመለከተው ይህንኑ ነው። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች አያላን የሆኑ፣ ብዙዎች ባላባቶች የሆኑ ብዙዎች አልተጠሩ። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር ያለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር እግዚአብሔር ያለምን ደካማ ነገር መረጠ። እግዚአብሔር በእነዚያ መሳፍንት የተጠቀመው ብቁ ስለነበሩ አይደለም ወገኖቼ። ይህ ደስ አሰኛችሁምን? ብዙዎቻችን ግን ብርቶች ነን ብለን እናስብ ይሆናል። ባለ ብዙ ዕውቀት ወይም ችሎታ እንደሆንና በዚህም ምክንያት እግዚአብሔር ይጠቀምብናል ብለን እናስብ ይሆናል። ብዙዎቻችን የራሳችንን ፈቃድ እናደርጋለን፣ የራሳችንን መንገድ እንሄዳለን። ችሎታ፣ ዕውቀት፣ ጉልበት ባላቸው ሰዎች እግዚአብሔር ያልተጠቀመበት ምክንያት ይገባቸዋልን? የሚገርመውና የሚያስቀው ነገር ደግሞ ለራሱ ለእግዚአብሔር እንኳ ሰዎች ብርቱዎች ነን ይሉታል፣ ያንተን ያህል እኛም እናውቃለን ይሉታል። ስለዚህም አይጠቀምባቸውም። ጳውሎስ እንዲህ ይላል፣ እግዚአብሔርም የሆነውን ነገር እንዲያጠፋ ያለምን ምናምንቴ ነገር የተናቀኑም ነገር ያልሆነውንም ነገር መረጠ፣ ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ይላል። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 28 እስከ 29 ያለውን ስፍራ ይመለከቷል። ትዕቢተኛ ክርስቲያን፣ ትዕቢተኛ አገልጋይ ከፍተኛ ችግር ውስጥ ነው ያለው። እግዚአብሔር በሥጋ ለባሽ ጉልበታ አይጠቀምም። በሥጋ የምናደርገው ሁሉ እግዚአብሔርን አያስከብረውም። እግዚአብሔር ያለውን ነገር ይጸየፋል። የእርሱ ምርጫ በደካሞች መጠቀም ነው። በቃ በእኔም በእናንተም ቢሆን ዛሬ እኛ አምነን ከቀረብን እርሱ ይጠቀምብናል። ይህንንም የሚያደርገው በእርሱ ፊት ማንም የሚመካበት እንዳይኖረው ነው። እግዚአብሔር አንድ ነገር ለማድረግ ሲፈልግ ያንን ያደረገው እርሱ እንጂ ደካማው የሰው ክንድ እንዳልሆነ ለማሳየት ደካሞችን ይመርጣል። ይህ ነው የእግዚአብሔር አሰራር። እኔ ይህ እጅግ ደስ ያሰኘኛል። ሙሴ ታናሽና ደካማ ሰው ነበር። ፈርዖን ደግሞ በግብፅ ዙፋን ላይ የተቀመጠ ታላቅ ንጉሥ ነው። ታላላቅ የግብፅ ከተሞችን የሠራው እርሱ ነው። ከሁለት የቱን እንደምንመርጥ ብንጠየቅ ፈርዖንን እንመርጥ ነበር። ምክንያቱም ፈርዖን ገናና ንጉሥ ነበር። እግዚአብሔር ግን የዚህ ዓለም ብርቶችንና ጥበበኞችን ለማሳፈር በደካማው በሙሴ መጠቀምን መረጠ። እግዚአብሔር ኤልያስ የሚባል ሰውም መርጧል። ኤልያስ እንደምታውቁት ደካማ አልነበረም። ስለዚህም ደካማ መሆን የነበረበት። እግዚአብሔር ይህንን ሰው በተለያዩ ፈተናዎች ውስጥ አሳለፈው። በምድረ በዳ ውስጥ የእግዚአብሔር ድምፅ መስማትን ሊያስተምረው ፈለገ። ኤልያስ ግን ለዚህ ደንታ የነበረው አይመስልም። ይሁን እንጂ እግዚአብሔር በደካሞች መጠቀም እንደሚችል በብዙ መከራ መማር ነበረበት። ኤልያስ በንጉሥ አካብና በኤልዛቤጥ ፊት በቀረበበት ጊዜ ለተወሰነ ዓመታት ምንም ዝናብ እንደማይኖር ተናገረ። ከዚያ በኋላ እግዚአብሔር ኤልያስን በኮራት ፈፋ አጠገብ አስቀመጠው። ከጥቂት ጊዜ በኋላ በፈፋው ውስጥ የነበረው ውሃ ደረቀ። ኤልያስም ሕይወቱ ከዚያች ፈፋ የተሻለ እንዳልሆነ አሰበ። በኋላ ደግሞ ባዶውን የእህል ማስቀመጫ በተአምር እየሞላ በአንዲት ባልቴት አማካይነት እግዚአብሔር ኤልያስን መገበው። ለምን? ምክንያቱም እግዚአብሔር በደካማ ሰው መጠቀምን ስለ መረጠ ነው። አያስገርማችሁምን? እስቲ ስምዖን ጴጥሮስን አስቡት። እንደ እርሱ ያለውን ሰው ማን ይመርጥ ነበር? ደካማና ልፍስፍስ መሆኑን ማንም ያውቃል። ለዚህም ነበር ጌታ ኢየሱስ እንደ አለት ጠንካራና ብርቱ አደርጋለሁ በማለት የተናገረው። እንደዚህ ሲል የሰሙ ሰዎች ሊስቁበት ይችላሉ። ሌላው ቀርቶ ጴጥሮስ እንኳ እኔ ኀጢአተኛ ነኝና ከኔ ራቅ ነበር ያለው። በሌላ አነጋገር ለምን እኔን አትተወኝም ለምን ሌላ ሰው አትፈልግም? እኔ እኮ ምንም ነገር የማይሳካልኝ ሰው ነኝ ማለቱ ነበር። ጌታ ኢየሱስ ግን አትፍራ፣ ከእንግዲህ ወዲህ ሰዎችን የምታጠምድ አደርግሃለሁ አለው። እኔ መጠቀም የምፈልገው በአንተ አይነት ሰዎች ነው። በደካማ ተጠቅሜ ታላቅ ነገርን ማድረግ እንደምችል ዓለም እንዲያውቅ ፈልጋለሁ አለው። ሁልጊዜም ቢሆን ወዳጆቼ እግዚአብሔር እንደዚያ ነው የሚያደርገው። የጳውሎስ አንገት በሰይፍ በተቀላበት ጊዜ ኔሮ ዙፋን ላይ ነበር። ላይ ላዩን ስናየው ጳውሎስ የከሰረ ኔሮ ግን ያተረፈ ይመስላል። ታሪክ ግን የራሱ ፍርድና የራሱ ውሳኔ አለው። ዛሬ ሰዎች ልጆቻቸውን ጳውሎስ ይያሉ ስም ያወጡላቸዋል፣ ውሸታቸውን ግን ኔሮ ይሏቸዋል። በጣም ይገርማል። እግዚአብሔር ያለምን ደካማ ነገር መረጠ። በጌታ የተወደዳችሁ አድማጮቼ፣ በቤተልሔም ከተወለደው ያ ትንሽ ሕፃንና ዓለምን ሁሉ ያስገብር ከነበረው ንጉሥ አውግስጦስ ማንን ትመርጣላችሁ? በሥጋዊ አስተሳሰቤ ግብር የሚያስገብረውን አውግስጦስን እመርጣለሁ። ምክንያቱም ግብር አስገባሪ ኃይል አለው፣ ገንዘብም አለው። እግዚአብሔር ግን በዚያ በቤተልሔም በተወለደው ምስኪን ሕፃን ነበር የተጠቀመው። ምክንያቱም ያ ሕፃን የርሱ ልጅ ነው። እግዚአብሔር በዚህ መንገድ በኔና በእናንተም ይጠቀማል፣ ይሰራልም። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ምንም እንኳ ጌዲዮን ደካማ ግለሰብ ቢሆንም በእርሱ አማካይነት እስራኤልን ነፃ እንደሚያወጣ እግዚአብሔር ነገረው። አሁን እግዚአብሔር የጌዲዮንን ደካማነት በእርሱ ብርታት ቀይሮ ሳይንቀው ሊጠቀምበት ይፈልጋል። ይሁን እንጂ በመጀመሪያ ሊያሰለጥነው ይፈልጋል። ፍርሃቱን ማሸነፍ አለበት። ድፍረትን ማዳበር አለበት። ደካማ ጉልበቱን የሚያጸናለት ትዕግሥተኛ የሚያደርገው እምነት ያስፈልገዋል። ጌዲዮን ያለፈባቸውን አንዳንድ የሥልጠና ኮርሶች እስቲ አብረን እንመልከት። ይህ ሰው ፈሪ ነበር። እግዚአብሔር ግን ፍርሃትን የሚያሸንፍበት የመጀመሪያውን ትምህርት ወይም ሥልጠና ሰጠው። ቁጥር 23ን ተመልከቱ። እግዚአብሔርም ሰላም ላንተ ይሁን፣ አትፍራ፣ አትሞትም አለው። እንግዲህ ተመልከቱ፣ እግዚአብሔርም በማየቴ ሞታለሁ ብሎ ጌዲዮን ፈርቶ ነበር። እግዚአብሔርም ጌዲዮንን አትሞትም ሲለው እንመለከታለን። ከዚያ ይልቅ ግን ወደ ሰፈሩ ተመልሶ የበዓልን መሠዊያና ጸዱን በማፍረስ ሥራውን እንዲጀምር ነገረው። እነዚህ ነገሮች ከኀጢአት ሁሉ የበለጠውን ኀጢአት ይወክላሉ። መሳፍንት ምዕራፍ 6 ከቁጥር 24 እስከ 27 ያለውን ስፍራ በኋላ ተመልከቱ። መሳፍንት 6 ከቁጥር 24 እስከ 27 ያለውን በኋላ ተመልከቱ። ወዳጆቼ ጌዲዮን ጀብዱ ሥራን ማከናወን ጀምሯል። ያዘዘው እግዚአብሔር መሆኑንም ቢያውቅ አሁን ገና ልቡ እየፈራ ነው። እግዚአብሔር ያዘዘውን በጠራራ ፀሐይ ከማድረግ ይልቅ በጨለማ ማድረግን የመረጠው። የሚፈራቸው ሰዎች ግን ማን ያንን እንዳደረገ አውቋል። ስለዚህ ሊገሉት ይፈልጋሉ። ሆኖም እግዚአብሔር አዳ ነው። እግዚአብሔር ለዘላለም የተመሰገነ ይሁን። ዛሬም ቢሆን ወዳጆቼ የኔና የእናንተን ፈሪ ልብ እግዚአብሔር ማበርታትና ማጽናትን ያውቅበታል። ዛሬ ማንን ነው የምትመለከቱት? ጌታ ኢየሱስ ክርስቶስን በማመናችሁና በማገልገላችሁ ዐይኑን ያጉረጠረጠባችሁ፣ ክንዱንም ያሳያችሁና ያስፈራችሁ፣ እንዲሁም ያስደነገጣችሁ ማን ይሁን? እግዚአብሔር ወዳጆቼ ፈሪ ልባችሁን ማጽናት ያውቅበታል። ተዋጊውም እርሱ ነው። እግዚአብሔር ለዘላለም የተመሰገነ ይሁን። እንግዲህ ወዳጆች ዛሬው ትምህርታችን በዚህ ላይ ያበቃል። ሰላም ሁኑ።